አባቶቻችን እህቶቻችን እንኳን ደህና መጣችሁ። አሁን ከዚህ ቀጥሎ በአፓ ውስጥ የነበረው የውስጥ ፓርቲ ዲሞክራሲ ተመክሮና የማሻሻያ ሀሳቦች ላይ ሀሳብና ውይይት እንድናደርግ የመንደርደሪያ ሀሳብ የሚያቀርቡልን አቶ ሰለሞን ገብረስላሴ ናቸው እና እሱን እንግዲህ እንከታተል። ቀጥታ ወደዛ መራችኋለሁ። በኋላ ስለ ቤቱና አጠቃላይ ገለጻ በኋላ ሰጣችኋለሁ። ሰዓቱ ስለደረሰ አመሰግናለሁ። ምልክት ስጡኝ እንግዲህ የመቋረጠው ሁኔታ ካለ።
መጀመሪያ ኮሚቴውን ላመሰግን እወዳለሁ። ሪሊ ብዙ እንደደከማችሁ መገንዘብ እችላለሁ። ምንም እንኳን በቅርብ ባላውቅ የሰራችኋቸው ነገሮች ቀላል ስራ አይደለም። በመግቢያም ንግግር እንደተመለከተው ኢህአፓ ብዙ ሰዎች ብዙ ህዝብ የተሳተፈበት ትግል ስለሆነ አሁን ውስጥ በአባልነት ብቻ ባለ ነው የሚቀጥል ጉዳይ ስላልሆነ በፊትም በተለያየ ምክንያት ዳር የቆሙትን ሰዎች ለማሰባሰብ የሚደረገው ጥረት በእውነቱ ከፍተኛ ምስጋና የሚገባው ነው። አንዳንድ ዘግይታችሁ የመጣችሁ ጓዶች አልሰማችሁም እንጂ በአሁን ራሳችን ስናስተዋወቅ ያየናቸው ነገሮች ለብዙዎቻችሁ ላይ ትንሽ እንባ ያመጡ ሁኔታዎች ናቸው። ታሪካችን በጣም ሰፊ ነው፣ ልብ የሚነካ ነው። የጓዳችንንም የደረሰበትን ስቃይ ከኛ ጋር በመካፈሉ በጣም አመሰግነዋለሁ። ኢህአፓ ይሄ ነው። ብዙ ቃላቶች ከሚገልጹት በላይ ጓዱ ያሳየው የአካል ጉዳት ኢህአፓን ለዚህ ሀገር ዴሞክራሲ፣ ለዚች ሀገር ብልጽግና የከፈለውን ለብዙዎች የከፈሉትን በጉልህ ያሳያል በምሳሌነት እና አብረን እንቀጥልበት ለማለት ነው። ይሄን እና ለኮሚቴው ልባዊ ምስጋናዬን ማቅረብ ፈልጋለሁ። ከዛ በተረፈ አጀንዳችን በሚመለከት የውስጥ ፓርቲ ዴሞክራሲን በሚመለከት ማለት የሚገባን ነገር አለ። ደጋግመን የታሪካችን አካል ነው ውስጥ ፓርቲ ዴሞክራሲ አንዱ የታሪካችን አካል ነው። በመሆኑም ኢህአፓ ውስጥ የድርጅቱ ይፋዊ የሆነ ታሪክ መጻፍ እንዳለበት በተደጋጋሚ ተወስቷል፣ በተለያዩ ጉባኤዎች ተወስቷል። በዚህ ላይ ዴፊኒቲቭ የሆነ ወይም ደግሞ የፓርቲው አመራር ያጸደቀው ታሪክ የለንም። የተለያዩ ጓዶች ተመክሯቸውን በተለያየ አካባቢ ያሉትን እንግዲህ እንደ ክፍሉ ታደሰን ጨምሮ ሌሎችንም የጻፏቸው አሉ፣ በአርቲክል መልክ፣ በአጭር ታሪክ መልክ እና በመጽሐፍ መልክ። ነገር ግን ተሰባስቦ እና በክፍል በክፍል በቦታ በቦታ በታሪክ በታሪክ በጊዜ በጊዜ ቅድም እንዳልኩት ዴፊኒቲቭ የሆነ ታሪክ ገና የሚጠብቀን ነው። ይሄ እንግዲህ በውስጥም ያለ ነው በውጭም ያለ ነው። በተለይ ደግሞ ኢህአፓ በትግሉ ላይ የቀጠለ በመሆኑ እና ደግሞ የኢትዮጵያ የፖለቲካ ሁኔታ ከመንግስት ተለዋጭነት ከአንገብጋቢ ጉዳዮች ተለዋጭነት አኳያ የጊዜ እንትን ሊሰጥ አልቻለም፣ ፋታ ሊሰጥ አልቻለም። ነገር ግን መደረግ ያለበት መሆኑን ለማስገንዘብ እወዳለሁ። አሁን ልሰጣችሁ የምችለው በዚህ እንትን ላይ የሀሳብ ልውውጥ እንድናደርግ እንዲሁ አጠቃላይ ፍሬምወርክ ወይም መልክ እንደው ለማስቀመጥ ያህል ነው። በዛ ፍሬምወርክ ውስጥ ግን የተለያየ ልምድ ያላቸው ሰዎች ሊሞሉት የሚገባ እና ለወደፊት ለምንጽፈው መዝገብ ሊሆን የሚችል ነገር እንድናተርፍ ለማድረግ ነው። እኔ በአብዛኛው ደግሞ ከግል ተመክሮ በተለይ ሰራዊት ውስጥ ስለነበረ የውስጥ ፓርቲ ዲሞክራሲ የማውቀውን ለማካፈል እና በሱ ላይ እና የራሴን ግንዛቤ ለማካፈል ነው አንዱ ርዕሴ። ከዚህ ውስጥ ሌሎች ብዙ የተመክሮ ሀብት ስላለን ማበረታታት ያስፈልጋል ሌሎች እንዲወጡና እንዲመጡና እንዲያቀርቡ። እሱን ሁሉ በማገናዘብ ነው በኋላ እንዳልኳችሁ ዴፊኒቲቭ የሆነ የፓርቲው አመራር በደንብ የተመለከተው አባላቱም ያዩት ታሪክ ልነጽፍና ይሄ ነው ታሪካችን ብለን በቮሊዩም በቮሊዩም ለወደፊት ትውልድም ልናስተላልፍ የምንችለው ይህንን ስንጀምር ነው። እና እንደሱ አድርጌ ነው ማየው። አሁን ይሄ ጅመራ ነው፣ ጅማሮ ስለሆነ ብዙ እናንተው ከእናንተም ውስጥም ደግሞ እኔ ያልደረስኩባቸው ቦታዎች አሁን የከተማውን በሚመለከት ሰራዊቱ ስለነበርኩ ቀጥተኛ ተመክሮ የለኝም። ካለኝ ከሰማሁት ካነበብኩት ተነስቼ ነው እሱንም ላይ ሀሳብ የምሰጠው። በቦታ የነበራችሁ ደግሞ ታበለጽጉታላችሁ ማለት ነው። እንደሱ እያደረግን ነው የምንሄደው። ይህን ካልኩ በኋላ መጀመሪያ ውስጥ ዲሞክራሲ የሚለውን በመጠኑም ገለጻ ማድረግ አስፈላጊ ይመስለኛል። ውስጥ ፓርቲ ዴሞክራሲ ያው የፓርቲዎች ራሱ አስተሳሰብና ኮንሴፕት ዘመናዊ አስተሳሰብ ነው። ማለትም በኢትዮጵያ ብንሄድ ከሺ እንግዲህ ከሺ 966 ካቢዮቱ በኢትዮጵያ አቋጣጥ ነው እንትምለው በፊት የሰላት ፓርቲዎች በኢትዮጵያ የነበሩበት አይደለም የተማሪዎች እንቅስቃሴ የፖለቲካ ዋና ሞተር ቢሆንም ዲፍን የዘውድ አገዛዝ የነበረበት ጨለማ ጊዜ ነው እና የዘመናዊ አስተሳሰብ ሲገባ ኢህአፓ የመጀመሪያው የፖለቲካ ፓርቲ ሲሆን እንግዲህ መኢሶንም ምን የነኝ የፖለቲካ ፓርቲ የመጀመሪያው የሚል የታሪክ ሽሚ አለ እዚህ ላይ እሱን ወደ ጎን ትቼ ነው እንግዲህ ኢህአፓ የመጀመሪያው ቢያንስ በኢትዮጵያ ህዝብ ፊት ፕሮግራሙን በማቅረብ እና ደግሞ ምልአተ ህዝቡን በማንቀሳቀስ የመጀመሪያው ፓርቲ መሆኑ ራሱ አዲስ እንትን ነው ደጋግመን እንደሰማ ነው አዲስ ክስተት ነው ይሄንን የኢህአፓን መምጣት እና የፖለቲካ ፓርቲ መሆንን ከኢትዮጵያ ታሪክ እና ባህል ለይተን ልንመለከተው አንችልም እና ውስጥ ፓርቲ ዴሞክራሲ ስንል አንድ ፓርቲ በውስጡ ማለት ነው ውስጡ ደግሞ ያሉት አባላትና አመራሩ ናቸው ለነሱ ያላቸው ዴሞክራሲ ምንድን ነው ያንን ፓርቲ ለመተቸት ያንን ፓርቲ ለማመስገን ለመንቀፍ የተለየ አማራጭ ደግሞ ለማመላከት ማለት ነው በአጠቃላይ ለማመላከት የነበራቸው እና ያላቸው መብት ምን ያህል ድረስ ነው የሚል ነው ይሄን እንግዲህ በገለጻ ደረጃ ካስቀመጥን ሌላውም ደግሞ ከሱ ጋር አብረ የሚሄድ አንድ ነገር ከፓርቲው ደግሞ ለመሰናበት በፈለጉበት ጊዜ ያላቸው መብትስ ምን ያህል ነው የሚል ነው ከዛ አንጻር እንግዲህ ስንመለከተው የመጀመሪያው ፓርቲ እንደመሆኑ መጠን የተሟላ ውስጥ ፓርቲ ዴሞክራሲ ነበረው ብሎ ለመናገር አይቻልም አይጠበቅም ማለት ነው አይጠበቅም ከዚህ አኳያ ተጽዕኖ የሚያደርጉ ነገሮች ምንድናቸው ምክንያቱም ይሄ ከፍተኛ የዴሞክራሲ ደረጃ ነው የአባላቱን መብት አስከብሮ በተለይም ደግሞ ያብዛኛው ድምጽ ያልሆነውን ዝነኛ ያልሆነውን አዲስ ሐሳብ የሚያቀርቡ አባሎች የነሱ መብት መጠበቅ የሚቻል ከሆነ በጣም ትልቅ ነው ምክንያቱም በአገራችን የዴሞክራሲ ችግር መንግስት ያልፈለገውን ወይም ገዢው ክፍል ያልፈለገውን ሐሳብ ማቅረብ ተለዋጭ ነገር ማቅረብ ወንጀል ነው ወንጀል የሚያስጠይቅ የሚያስከስስ የሚያሳስር የሚያስገድልም ነው ይሄን ያየነው ነው ኢህአፓ ደርግን እንደ ደርግ ኢህአፓን እንደዛ ጠላትነት ያየው የለም ወታደራዊ መንግስት አይደለም የሚያስፈልገው ጊዜያዊ ህዝባዊ መንግስት ነው ህዝባዊ መንግስት ደግሞ የሚመሰረተው በዚህ መንገድ ነው ብሎ አንድ ሁለት ሶስት ብሎ አመላካች ስላቀረበ ይሄ እንደ ትልቅ ወንጀል ሆኖ ነው እዛ ሁሉ ቶርቸርም የደረሰው የፓርቲውን ላይ የደረሰው ስቃይ በሙሉ ስለዚህ ያንን በውጭ ያለውን ሪፍሌክት አድርገን ወደ ውስጥ እናመጣው በአባላት መካከል ደግሞ የለም ይሄ መንገድ ትክክል አይደለም ይሄ ነው የሚሻለው ብለው ለመናገር ለመጻፍ ለሚፈልጉ ሰዎች ምን ያስከምን ያህል ድረስ ነው መብቱ የሚለውን ነገር ነው እንግዲህ የምንመለከተው ምናመዛዝናቸው ነገሮች ደግሞ አሉ ያው በአንድ ፓርቲ ህግና ደንብ መሰረት አብዛኛው ያመነበት ከአመራር ጀምሮ በተለያየ አካላት ደረጃ እና በአባላት ደረጃ አብዛኞቹ በድምጽ ብልጫ አመኑበት የፓርቲው ፖሊሲ ሆኖ ይተገበራል ማለት ነው ከዛ መለስ ግን ሌሎቹ መብታቸው እንደተጠበቀ ሆኖ የሚናገሩበት የሚከራከሩበት ጎጂ በሆነ እና ፓርቲውን በሚያፈርስ መንገድ ቡድነኝነት በመፍጠር እና ከዛ ውጭ ባሉ ጸረ ፓርቲና ጸረ የአብዛኛው ውሳኔ ከዚህ መለስ ባሉ ግን እነኛን መድረክ ተሰጥቷቸው ሊያንሸራሽሩ የሚችሉበትን መብት ማወቅ ማለት ነው እንዲሁ በገለጻ ደረጃ ይሄ ነው ይሄንን የሚጻረሩ እንግዲህ በባህል ደረጃ ባህሎች አሉ ቤትም ሀገር ቢሆን በእኛ ሀገርም ቢሆን አንደኛ ቀደም እንዳልኩት ፓርቲው የተመሰረተበት የመጀመሪያ ፓርቲ መሆኑ ከዛ በፊት የሚታወቀው ባህላችን ለምሳሌ የተለየ ሐሳብን አማራጭን ማቅረብን የሚያበረታታ ባህል አለ ነው የሚለው መታየት መጠናት ያለበት ጉዳይ ይመስለኛል አንዳንድ ሶሲዮሎጂስቶች ኢትዮጵያን ተጠራጣሪ ናቸው የሚል ነገር አላቸው ይሄ ምን ያህል እውነት ነው ይቻላል ወይ እንደዚህ ዲፋይን ማድረግ አንድን ህዝብ የሚለውን ማሰብ ማወቅ እና በዚህ ላይ መወያየት የሚያስፈልግ ይመስለኛል እውነት ከሆነ ደግሞ አስዩም አድርገን ይህ ተጠራጣሪነት በውስጥ ፓርቲ ዴሞክራሲ ላይ ያለው እንከን እክል ምንድን ነው እንቅፋት ምንድን ነው የሚለውን ማየት ያስፈልጋል ከዛ ደግሞ በወሬ ወይም ሩመር በሚባለው መነዳት ይሄስ በባህላችን አለ ወይ ወይስ አንድ ሰው እርግጠኛም ትክክለኛም ሊሆን ወይም ላይሆን የሚችለውን ወሬ ሲነግር ምንድን ነው አሳልፎ ለሌላ ሰው ከማስተላለፍ ፋንታ ባህላችን ለዚህ ማስረጃው ምንድን ነው ብሎ በማስረጃ የተደገፈ ዜናን ልውውጥን የሚያበረታታ ባህል አለን ወይ ብሎ ይህንንም መመራመር አይ ቲንክ አስፈላጊ ነገሮች ይመስለኛል ከእናንተም ወደፊትም ሊነሱ የሚገቡ ነጥቦች ይመስሉኛል እነዚህ በውስተ ዲሞክራሲ ውስተ ፓርቲ ዲሞክራሲ ላይ ተጽዕኖ አላቸው። ሌላ ደግሞ የትም ቦታ ለኢትዮጵያ ብቻ ዩኒክ ሳይሆን በግሩፕ የማሰብ የሚባል ግሩፕ ቲንክ የሚባል ነገር አለ። እሱል ጊዜ ችግር ነው። ማለትም አንድ ግሩፕ ካለ እና በዛ አስተሳሰብ በዚህ ነው ምን ሄደው ይሄ ነው እንትመመሪያችን ይሄ ነው እንትናችን ብለው ከመመሪያ ውጭ ጓደኝነትም ይፈጥራሉ፣ መተሳሰብም ይፈጥራሉ፣ አንድ ላይ ያስባሉ። ከዛ ውጭ አንድ ሰው ያንን የተለመደውን አሰራር የተለመደውን አካሄድ ቻሌንጅ ካደረገ ግሩፕ ቲንክ አይቀበልም። በአብዛኛው አዲስ ነገር ነው የሚያፈርስ ነው። ይሄ ደግሞ አሁን በዚህም ሀገር ለምሳሌ የኢራቅን ፖሊሲ እነዚህ ኒው ኮንሰርቫቲቭዎች የሚባሉት ለምንድን ነው እንደዚህ በተሳሳተ መረጃ ወደዚህ ወሰዷት ይችን ሀገር ወደ ጦርነት ሲባል እና ከመካከላቸው አንዳንድ ሰዎችን እያነሱ ክርስቲያኔ ነው ይቅርታ አንዳንድ ሰዎችን እያነሱ ይሄ እንኳን ጥሩ ሐሳቢ ነበር እንዴት አብሮ ሄደ ሲባል የሚሰጡት መልስ እንደያ የሰማሁት እና ያነበብኩት የግሩፕ ቲንክ ሰለባ የመሆን ነው። ይሄንን ብልማ ከግሩፕ ወጣለሁ ከግሩፑ ጋር አልሄድም ይሄን ስለሆነ በተወሰነው እንትን ወሰነ መሰረት እና ይሄንን ጦርነት ማድረግ አለብን በሚለው መሰረት መሄድ አለብን የሚል ነገር አለ የሚላል። እነዚህ ሁሉ እንግዲህ ፋክተሮች ሊሆኑ ስለሚችሉ መታየት አለባቸው የሚለውን ለምን ለማስቀመጥ ነው። ከዛ እንግዲህ በታሪክ ደረጃ የመጀመሪያው እና ትንሽ የሚያሳዝነው በኢያፓ ታሪክ እዚህ ሃና አለ በሚባሉ ያመረራ አባል በነበሩ ጓደኞች ዙሪያ የተነሳው የሐሳብ ልዩነት ነው። ይሄ የሚያሳዝን የሚሆነው ለምንድን ነው? ፓርቲው ራሱ በጦርነት ውስጥ የነበረበት ሁኔታ ነው። ደርግ ኢያፓን ያው በፈላጊነት አንዳንዴም ደግሞ ከተወሰነ ጊዜ በኋላም ደግሞ መይሶን በተደራቢነት አብረው የፓርቲውን አባላት በሚያሳዱበት ምን በሚሉበት ወቅት ነው እንግዲህ የሐሳብ ልዩነቶች የተነሱት። ይሄ እንደዚህ አይነት ሁኔታ ውስጥ በሌለ ፓርቲ ላይ ካለው የውስተ ፓርቲ ዴሞክራሲ የተለየ ነው። ፓርቲው ለምሳሌ ዛሬ በቅንጅትም ብንወስድ ምሳሌ ማለት ነው ቅንጅት ባለበት ሁኔታ ብንወስድ አንዴ ይቅርታ አድርጉ ሊላጥፈው ይህን ነገር በውጭ ባለበት ሁኔታ አሳዳጅ በሌለበት ሁኔታ ሀሳቦችን ማስተናገድ የተለያዩ ማስተናገዶችን በሚመለከት ያለው እድል እና ደግሞ ከአንድ ፓርቲ ከጠላት ጋር እየተዋደቀ ባለበት ሁኔታ ያለው የተለያየ ነው። አይደለም አንድ አይደለም። ከሴኩሪቲ አንጻር ከእለት በእለት አጀንዳ አንጻር ራስን ከመጠበቅ አንጻር በተለይ ጦርነት ላይ ያለ ፓርቲ እና እየተጠቃ ያለ ፓርቲ ማለት ነው እንደ ኢያፓ የነበረ ውስተ ፓርቲ መድረክን እንደ ምሳሌ አድርጎ ያንን ለመውሰድ እና ለማቅረብ ምናልባት በእኔ ግምት ያ እንደ ኤክሰፕሽን አድርጌ ነው መወስደው፣ እንደ አበሬሽን አድርጌ ነው መወስደው። አስቸጋሪ ነው ኢያፓ ሊገመትበት የሚችልበት ሁኔታ የነበረ አይመስለኝም። ይህም በመሆኑ በዛም በኩል የተነሱት ሰዎች ፓርቲውን በአንጃነት ማለት ነው የተፈረጁት ሰዎች ፓርቲው ማስጠቃት ጀመሩ። በእነሱም ደግሞ ኮምፕሌንት ፓርቲው ያለምንም ማስረጃ እንግዲህ ፓርቲው ማለት አስቸጋሪ ነው በተለይ መዋቅር አንዳንድ መዋቅሮቹ በራሳቸው ኃላፊነትም ያለምንም ማስረጃ እርምጃ ተወሰደባቸው የሚሉም እንትኖች አሉ፣ ክሶች አሉ በፓርቲው ላይ። እና ይሄ እንግዲህ የዚህ አይነት የጦርነት ሁኔታ ባለበት ሁኔታ የተነሳው እንደ ምሳሌ አድርጎ ለማቅረብ እና ከዛ ማጠቃለያ ለመውሰድ አስቸጋሪነቱን ለማሳየት ነው። በሌላ በኩል ግን በአንድ በኩል ምናየው ምናያቸው ነገሮች አሉ። ለምሳሌ ወረቀት የጻፉት እነዚህ ሀድና ያሉት ሰዎች የጻፏቸው ወረቀቶች ለሁሉም መሆኑን ባላውቅም የወረዱበት ሁኔታ አለ። አባላት እንዲያዩት እንዲገመግሙት እና ፍርድ እንዲሰጡበት የተደረገ እና የተሞከረ ሁኔታ አለ። እሱ ላይ ነው እንግዲህ መረጃዎች መቅረብ ያለባቸው። በሌላ በኩል ግን እነዚህ ሰዎች ደግሞ ወጥተው እንዲህ ስንል እንዲህ ማለታችን ነው ብለው ሊናገሩ የሚችሉበት መድረክ አልነበረም ብለው ፓርቲውን ለመክሰስም አስቸጋሪ ነው። የህቡ ፓርቲ ነው የነበረው። የህቡ ፓርቲ ስለሆነም በተለይ በመዋቅሮች በአካላት ብቻ የሚደረጉበት ውይይት ነው የነበረው። ይሄ በጣም ፈታኝ የነበረና የነበረበት ሁኔታ በመሆኑ ከሱ ይበልጥ ምናልባት ኢያፓን በውስጠ ዴሞክራሲ ታሪክ ለመገምገም በሰራዊቱ ውስጥ የነበረው ሁኔታ ይረዳ ይሆናል ብዬ ገምታለሁ። ያኛው ለምንድን ነው ከጠላት ነጻ የሆነ ቤዝ ነበረው። በዛ ውስጥ የተነሱ ጥያቄዎች ነበሩ። እነሱ እንዴት አስተናገደ፣ ከዛ በኋላ የተያዙ ሁኔታዎች እንዴት ነበሩ የሚሉትን ማየት ፈልጋለሁ። በዛ ደረጃ ደግሞ በተወሰነም ደረጃ በቅርበት እዛ አካባቢም ባልሆን ቦታው የነበረው የተደረገው ይሄ በሰራዊት ውስጥ አሲምባ በተባለ ቦታ ነው። እኔ የነበርኩበት ምድብ አድዋ ስለነበረ እዛው በቦታ አልነበርኩም፣ ግን የቦታ ርቀትም ቢኖር በየቀኑ የምሰማው ጉዳይ ስለሆነ ነው። እዛ እንግዲህ የተለያዩ ሁኔታዎች የነበሩ ይመስለኛል። አንዳንዶቹ አንጃ ተብለው የተከሰሱት ከከተማ የሚያሳዝነው ደግሞ የአፓውል ጊዜም ከአንድ ቀውስ ወደ ሌላ ቀውስ የሄደበት ሁኔታ ነው። ከከተማ ከቀይ ሽብር ያመለጡ የወጡ ጓዶች በገቡበት ሁኔታ ቲፒኤልኤፍ ደግሞ ሰራዊቱን የሚያስቸግርበት ለጦርነት የሚዘጋጅበት ወቅት ነበረ። በዛ ወቅት ነው ብዙዎቹ የገቡት። ያ የከተማ ጠባሳ ገና አልዳንም፣ ያ ጭንቀት ገና አልወጣላቸውም ብሎ ብዙዎቹ በዛ ሁኔታ እንዳሉ ምን ሆነ ምን ተደረገ የሚለውን እንኳን ጊዜ አግኝተው ለመገምገም ባልቻሉበት ሁኔታ ነው ሌላ ቀውስ ውስጥ የገባ ነው ማለት ነው። በገጠር በዛ ወቅት የተነሱ እንግዲህ የተለያዩ ጥያቄ ያነሱ ሰዎች ነበሩ። አንዳንዶቹ እንደዚሁ ጥያቄ ያነሱ የተባሉት እንደው ልጆች በእድሜም ልጅ የሆኑ አመራር ለመቀበልም ፍላጎት የሌላቸው እንዲሁ ተራ ጥያቄዎችን በማንሳትና ፍርሃት አለኛል ልትሏቸው የምትችሏቸው ወይም የሰራዊቱን መሰረታዊ መርሆችን ወይም የፓርቲው መሰረታዊ መርህ በመቃወም ሳይሆን ምናልባት የጋንታ ኮሚሳር የጋንታ አመራር የሀይል አመራር ያለውን በመቃወም አንጃ ተብሎ የተፈረጁ ነበሩ። አንድ እንግዲህ አንድ ክፍል ይሄ ነው። በጣም ጥቂቶች ናቸው፣ ወጣቶች ናቸው። ሌላው ክፍል ደግሞ ከከተማ የመጣውን ጉዳይ በሚመለከት የሰራዊቱን ህግና ደንብ በተከተለ መንገድ ሳይሆን ከዛ ውጭ በሆነ መንገድ ሌሎችን እንደዚህ የተደረገው እንደዚህ ነው፣ አሁንም እንደዚህ ሊያደርጉ ነው በሚል ቅድም ባልኩት የሩመር ላይ መሰረት ባደረገ ዜናዎችን በማስፋፋት የሰራዊቱ የሰጠውን ግን የሰራዊቱ መመሪያ ይሰጣል። መድረክ ጥያቄዎችን ለአመራር መጻፍ ይችላል። አንድ አባል ስብሰባም እንዲጠራለት መጠየቅ ይችላል። እንዲህ አይነት መብቶች አሉ። እነሱ ባለመጠቀም ከዚህ ውጭ በሆኑ መንገዶች ቅስቀሳ ያደረጉ ሰዎች ደግሞ ነበሩ ሰራዊቱ ውስጥ። ይሄ እንግዲህ የሰራዊቱን ህግ የተላለፈ ተግባር ነው ማለት ነው። ይህንን በሚመለከት ከነዚህ ውጭ እንግዲህ ከነዚህ ውስጥ አንዳንዶቹ በኃላፊነት ላይ የነበሩ ነበሩ። አፈታቱ ላይ አንደኛ የከተማውም አይ ቲንክ ያ የደረሰው ጉዳት በፓርቲው ላይ ትልቅ ወይት ሆኖ ክብደት ሆኖ፣ ሁለተኛ የቲፒኤልኤፍ ጦርነት አደጋም በየቀኑ እየታየ ፍራስትሬቲንግ ነበር። አርሶ አደሮች ደጋፊዎቻችን ይገደላሉ፣ ጓዶቻችን በነጻ መንቀሳቀስ አይችሉም፣ ይታሰራሉ በየቦታው። በተለይ ደግሞ የትግራይ ጓዶች እና አንዳንድ ጓዶች ከመካከላችን የነበሩ በቲፒኤልኤፍ ላይ ሰራዊቱ በጣም ለዘብተኛ ሆኗል፣ እነሱ ለጦርነት እየተዘጋጁ ነው፣ እኛ ምንም እያደረግን አይደለንም የሚል ከፍተኛ ግፊትና ብስጭት የነበረበት ሁኔታ ነው። እኔ ማስታውሰው በዛን ወቅት እያለን ነው እንግዲህ በዚህ እነዚህ ጥያቄዎች ቅድም ያልኳችሁ ክፍሎች የሚያነሷቸውም እየተከሰቱ የመጡት። በዛ ሁኔታ የተፈጠረው ምንድን ነው? አንደኛ እንደዚህ አይነት የተጠረጠሩትን ሰዎች ያው ሪፖርት የተደረጉትን በአመራሩ በመያዝ ስብሰባዎች በማድረግ ስንት ቀን እንደፈጀ አሁን ስብሰባ ላስታውስም፣ የምታስታውሱ ሰዎች እዛው አሲምባ አካባቢ የተደረገ ነው። አሁን ከመካከላችን እና ፓርቲ ውስጥ ተሰናብቶ የሄደ ጓድ ነው ዳዊት ስዩም ይባላል። አመራር ነበረ፣ እሱ ነበረ በሊቀመንበርነት ይሄንን የሚመራ የነበረው። በኋላ በሚያሳዝን ሁኔታ እሱም እንዲያውም ቲፒኤልኤፍ እንደገባ አካባቢ ነው መሰለኝ በትግርኛ ነው እንዲያውም መሰናበቱን ጽፎ ሄደ የሚባል ነገር የሰማሁት በጣም የሚያሳዝን ነው። እዛ በኋላም ወደዚህ አልመጣም። ነገር ግን በሱ መሪነት ያው የአጋልጥና እንትን አይነት እንትን እንትን ሞብ የሞብ ጀስቲስ አይነት ነበረ ሁኔታው እዛ ስብሰባ ውስጥ እና እነዚህ ጓዶች አንደኛ በኋላ መለስበታለሁ ምናልባት የሀፓን በጣም ሊያኮራው ከሚገባ አንድ መዋቅር ነበረው። እሱን በደንብ በዝርዝር በኋላ አስረዳለሁ። አምአኮ የሚባል እሱም ባልተገኘበት ብቻ እንደዚህ ስብሰባ አባላት ደግሞ በተበሳጩበት ቅድም የነገርኳችሁ ባክግራውንድ ባሉበት ገሌ እንደዚህ አድርጓል፣ ገሌ እንደዚህ አድርጋል፣ ራስህን እንትን አድርግ፣ እንደዚህ በል በሚል በሆይ ሆይታ የተወሰኑ ሰዎች እዛ ውስጥ እሱ እንግዲህ ኔጌቲቭ አሉታዊ ነው ብዬ አስባለሁ። የሰራዊቱን ህግና ደንብ የተጻረረ ነው። እነዚህ የተከሰሱ ሰዎች መብት አላቸው፣ አስጠባቂ ኮሚቴ አለ፣ እሱ ባለበት ኬዛቸው ቀርቦ መመርመር እና ሲገባው በዛ ሁኔታ በቁጥጥር ስር ሊውሉ የገቡበት ሁኔታ ነበር የተፈጠረበት። ከዛ እንግዲህ ይሄ ስብሰባ እንግዲህ እንዳልኳችሁ ስንት ቀን እንደሄደ አላውቅም፣ ግን እችን አሉታዊ ገጽ ማምጣት እፈልጋለሁ፣ ማሳየት እፈልጋለሁ። እነዚህ ሰዎች በቁጥጥር ስር ይውላሉ፣ ቁጥራቸውን በትክክል አላስታውስም። ከዛ ወደዚህኛው ኢንስቲትዩሽን እንምጣ። ይሄ አማኮ የሚባለው የአባላት መብት አስጠባቂ ኮሚቴ የሚባል ነው። ሪሊ በደንብ መታወቅ ያለበት ፓርቲው በህጉ በሰራዊቱ ህግና ደንብ መሰረት አባላት መብት አስጠባቂ ኮሚቴ ከአባላትም ተመርጦ የሰራዊቱ አመራር መድቦት ይመስለኛል የፓርቲው አመራር የተዋቀረ አካል ነው። ኃላፊነቱ አንድ የአመራርም ሆነ ተራ አባል በሚከሰስበት ጊዜ እንደ ነገረ ፈጅ ሆኖ ፓብሊክ ዲፌንደር ማለት ነው ሆኖ ያንን ጓድ ጉዳይ ከአመራር ጋር ጥብቅና ቆሞ የሚከራከርለት ማለት ነው። እና ይሄ ደግሞ ይሄ አካል በእውነት ውጤት አምጥቷል አሳይቷል በኢሃፓ ውስጥ እንዲሁ በአመራር ተጽዕኖ የነበረ በአመራር ስር የነበረ አልነበረም። ዶክተር ብርሃኑ ነጋ በጻፈው መጽሐፍ የዚህን አካል ኢምፖርታንስ አላነሳውም በሚገባ ብዬ ቅሬታ አለኝ። እሱም በሚመለከት ምናልባት ለሱ ነፃ መሆን ትልቅ ሚና የተጫወተው አማኮ ነው። ምክንያቱም እሱ ከተያዙት አንዱ ውስጥ ነበረ። ትልቅ እና ማንም ቅን እና ንጹህ ልቦና ያለው ሰው እንደዚህ አይነቱን አካል እና ዴሞክራቲክ ኢንስቲትዩሽን አክኖሌጅ ማድረግ መናገር ያስፈልጋል የነበረ ይመስለኛል። በዚሁ መሰረት ቀደም ያልኳችሁ አይነት እንደዚሁ እንዲሁ ዝም ብለው ተራ ፍራት አልበኛ ሆነው አንቀበልም የሰራዊቱን አመራር ያሉ ግን መሰረታዊ ልዩነት ያልተናገሩ ወጣቶችን በእድሜ የነበሩትን ከወዲያም ከወዲህም አከታትሎ ጉዳያቸውን ተመልክቶ እነዚህ ያሉትማ ይሄንን ነው በዚህ ጊዜ ያሉት ይሄንን ስለሆነ እነዚህን ማስፈርና አንጃ ብሎ መፈረጅ ተገቢ አይደለም በሚል የተለቀቁ ሰዎች አሉ። የተለቀቁ ነፃ የሆኑ ሰዎች አሉ። እዚህ አካባቢ ያለ አንድ የስዳማ ተወላጅ አለ፣ ገብረ ጊዜ የሚባል አሁን ስሙን አላስታውስም። ለምሳሌ ትዝ ከሚሉኝ ሰዎች ዋሽንግተን ዲሲ ያለ ግዛው የሚባል ልጅ አለ። እንዲሁ ከማስታወሳቸው በዚሁ ኬዛቸው ታይቶ በአማኮ ታይቶ የለም እነዚህ መለቀቅ አለባቸው የሚል ነገር። ከዛ እንግዲህ ሌሎቹን ቅድም ያልኳችሁ ከዚህ የሰሩት ስህተት የሰራዊት ንግና ደንብ ሳይከተሉ ቅስቀሳ ያካሄዱ ምናላት ነው ቅስቀሳ ያካሄዱበት እውነተኛ ነገር ሊሆን ይችላል። እሱ አይደለም ነጥብ ግን የሰራዊት ንግና ደንብ ባለመከተል ሊያፈርስ በሚችል እና ወደ ቡድነኝነትም ሊመራ በሚችል የተሳተፉት ሰዎች የተባሉትን ኬዛቸው እየታየ እየተመረመረ በነበረበት ወቅት እንደገና ይሄ ፓርቲ ወለላ ቀውስ ገጠመው። ይኸውም የቲፒኤልኤፍ ጦርነት ቲፒኤልኤፍ እየገፋው ሰራዊቱን እነሱ ወደ ተያዙበት አካባቢ ሲደረስ በወቅቱ የነበረው የሰራዊቱ አመራር በጣም ከባድ የሆነ ፈተና ገጠመው። ሰራዊቱ አሁን ቦታውን ለቆ አድዋ የነበርነውም ወደዚህ ገፍተን መጥተን ሁላችንም ተሰባስበን የተወሰኑት ወደ ጎንደር ሚዘል ለመዝለቅ የሞከሩ ነበሩ። ሌላው ግን በሙሉ ወደ ኤርትራ ለመሸሽ ለማፈግፈግ በተዘጋጀበት ሁኔታ እነዚህን እስረኞች ምንድን ነው የምናደርጋቸው የሚል ኬዛቸውን አሁን እንደነገርኳችሁ ያላለቀላቸው ኬዛቸው ግን ከሌሎች ደግሞ ሊወጡ ያልቻሉ ፈርደር መረጃ የሚያስፈልጋቸውን ሰዎች ጉዳይ በሚመለከት ውይይት በማድረግ እንግዲህ በጽሁፍ በዶክመንትድ የሆነ ውሳኔ እንደሆነ አላውቅም፣ ግን ያለው በሬከርድ ያለው በድምጽ ብልጫ እርምጃ እንዲወሰድባቸው ይወሰናል። ከዛ ውስጥ እንግዲህ ምናልባትም በእኔ እምነት በግል ሊመሰገን የሚገባው ጓዳ በጄ የአየር ወለድ ጓድ ነው። እሱ የለም ብሎ የተቃውሞ ድምጽ የሰጠ እሱ ብቻ ነው በወቅቱ የለም ከዚሁ ከሰራዊቱ ጋር ይለቀቁ የሚል። በሌሎቹ በኩል ግን የለም እርምጃ ሊወሰድባቸው ይገባል፣ ሰራዊቱን አፈርሰው ነበር፣ ህግና ደንብ ማስከበር ኃላፊነት አለብን የሚል አቋም ወስደዋል። እሱም እንግዲህ ያው ለፍርድ ለታሪክና ያው ይቀርባል። ትምህርት ልንማርበት ነው የሚገባው። በዛ ወቅት ጦርነት እየመጣ ነው። በአንድ በኩሉ ስናይ የስ የሰራዊቱን አስከብረዋል እነዚህ ሰዎች ህግና ደንቡን ስለጣሱ በሱ መሰረት ነው የሄዱት። ግን አላለቀም። ደግሞ ሌላው ነገር ማየት ያለብን አማኮ ኬዙን ጨርሶ አጥንቶ የለም ይሄ ነው ፍርዱ የሚለውን በሚመለከት የወሰደው አቋም አልነበረም በዛን ጊዜ አባላት መብት አስጠባቂ ኮሚቴ። ለነገሩ ያው ሰራዊቱም ክራይሲስ ውስጥ የነበረበት ብዙ ጓዶቻችን እየወደቁ የነበሩበት ሁኔታ ስለሆነ አንድ ፋክተር ነው አመንግ ሜኒ ክራይሲስ የነበረው ይሄ። ሌሎች የሚሞቱ ነበሩ፣ በየጊዜው ክዳቶች ነበሩ። ንብረቶችን አላዘጋጀንም፣ አላሻሸንም። ፓርቲው አልሰራ፣ የሰራዊቱ አመራር አልተዘጋጀም ጨርሶ። ቅድም ያልኳችሁ ግፊት ነበረ ከተወሰኑ አባላት እንዘጋጅ ወይ አስቀድመን እናጥቃ እንምታ፣ እሱን ካልቻልን ደግሞ በሽተኞቻችን እናሸሽ፣ ንብረታችን እናሸሽ የሚል ነበር። አልተደረገም፣ ምንም አልተደረገም። በዛ ወቅት ቲፒኤልኤፍ የተጠቀመው ውይይት እናድርግ የሚል እና የውይይት ተሳታፊ ኮሚቴ ተቋቁሞ በጣም ድሮውን አውት የሆነ ውይይት ነው ያደረጉት። ተራ ታክቲክ ነው የተጠቀሙት። ወደ ስንት ጊዜ ነው ምናልባት ከዘጠኝ ጊዜ በላይ ይመስለኛል ውይይት ያደረጉት። አውቀው ዝግጅታቸውን አጠናቀው እነሱ በጎንም ደግሞ ውይይትም እየተደረገ ይመታሉ የሚመቱትን። በእኛ በኩል ግን የሚመጣው መልስ በጣም የዋህነት የተሞላበት ስለሆነ የለም ውይይት፣ አሁን አንዳንድ ነገሮች ላይ ተስማምተናል፣ እስረኞች ያሰሯቸውን እንዲፈቱ ተስማምተናል፣ ለሚቀጥለው ውይይት ደግሞ ልቀጥል ወይስ እና ተስፋ የሚሰጥ ልንፈታው እንችላለን በውይይት የሚል ለብዙዎቻችን ይተላለፍ ነበር እንግዲህ በዜና ደረጃ እና ምንም ዝግጅትም አላደረግንበት ወቅት ነው። ከዛ በተጨማሪ ያው በወቅቱ የነበራችሁ እንደምታስታውሱት ያማራሩ ስተቶቻል ነበርም ካባላትም ያፓ ማልታይ ቢሄር ነው የብዙ ብሔር አቀፎች ድርጅት ነው ዛሬ በትግራይ ክልል ውስጥ እና በትግራይ አካባቢ ነው ከን ከቲፒኤልኤፍ ጋር አስቀድመን እኛ ጦርነት ምን ጀመር ሌሎች ብሔረሰቦች አካባቢ ብንሄድ የሚኖረን ተቀባይነት ምንድነው ትምክተኛ ፓርቲ ተብለን መድረሻና ጣሞይ የሚል ያባላትም ግፊት ነበር በእውነቱ ያማራሩ ብቻ እንትን አልነበረም ለዚህ ዝግጅት ማነስ ጥፋት እና የተያዘ ጥፋት ነው የነበረው ያልተረ እንዳንዘጋጅ የሆነበት ሁኔታ ማለት ነው። በዛው ሁኔታ ነው እንግዲህ እዚህ ማንጃዎችም ጥያቄ አውሮ እዛ ውስጥ እንደ ሳፕሎት ሆኖ የተደረገው ማለት ነው። እና ይሄንን ስንመለከትና ስንገነዘብ ከዛ በተረፈ ቀደም እንዳልኩት መሰናበትን በሚመለከት ያፓ በጣም ሊመሰገን የሚገባው ፓርቲ ነው። በሌሎች ድርጅቶች እንደሚታየው በመከላከል ወይም በማስለወጥ ወይም በማስገደድ አላቋየም። ምታውቁት ነው የወጣችሁትም ያላችሁትም ማንንም አባል ቀይን ባለበት ጊዜ ክራይሲስን በነበረበት ጊዜ እንኳን የመሄድ መብቱ የተከበረ ነበር። እኔ ይሄንን ዲስፒዩት የሚያደርግ ሰው ይኖራል ቢያላምንም እና ይሄ ደግሞ ሊያኮራው የሚገባ እንትኑ ይመስለኛል ባህሉ ይመስለኛል። ሌላ አንዳንድ አባሎች በሰራዊት ውስጥ ቻሌንጅ ያደርጉት የነበረው ነገርና ካንጀኝነትም ጋር አንፌርሊ የተመደበ ሰራዊቱ መተዳደሪያ ደንቡ አንዳንዱ በተለየ ሰራዊት አቋሙ ከኢኤልኤፍና ከኢፒኤልኤፍ ባራቪኛ እንትን የመጣ ካልቸር ነበር። ትንሽ ዴሞክራሲን የሚቀናቀን አይነት ነበር። እሱ ለምን ይሆናል የራሳችን መመሪያ ይኑረን የሚሉ ሰዎች ነበር በተለይ ከርማት እንቅስቃሴው በፊት። እነሱም እንግዲህ ያው ቀደም እንዳልኩት ነፃ የሚወጡት እንኳን በእነዚህ ምክንያቶች መሆኑ የተረጋገጠ ነፃ ሊወጡ የቻሉበት ሁኔታ ተፈጥሯል። አንዱም ይሄ ነበረ ቅሬታ የነበረው በአንዳንዶች አካባቢ የነበሩትን አሰራሮች ምኖች በሚመለከት። ከዛ እንግዲህ ሌላው ጎን ደግሞ መጠቀስ ያለበት ይሄ ውስጥ ፓርቲ ዴሞክራሲ ሲነሳ ችግሩ ሲነሳ በተለይ በሰራዊት ውስጥ ያመጣው ጉዳት ነበረ። ርማት እንቅስቃሴው እነዚህን ነገሮች ግንዛቤ አስገብቶ ቀድም ያልኳችሁን አሁን እነዚህ በተለይ ኢፒኤልኤፍ እና የእንትን አሰራር የሆኑትን የአንድ ሰው ፈላጭ ቆራጭነት የሚባሉትን እሱም በኮሚቴ ተክቶ አንድ ሰው ይመራቸው የነበረው ኃይሎችን ወይም እንቅስቃሴዎችን በኮሚቴ አድርጎ ሌሎችን ማስተራሮች አስገብቶ ማሻሻያዎችን አድርጓል። የርማት እንቅስቃሴው በጣም ፖዚቲቭ ማሻሻያዎች አድርጓል። ግን በሰራዊቱ ስለሆነ ያለመታደል ሆነና ደግሞ ሌላ ወደ ሌላ እንትን ጽንፍ የመሄድ ሁኔታ እንደሞ ፈጥሯል። በውስጥ ፓርቲ ዴሞክራሲ በወቅቱ የነበራችሁ እንደምታስተዋውሱት በተለይ በአመራር ወታደራዊ አመራር የነበራችሁት እንደምታስተዋውሱት ዲሲፕሊን ለማስከበር ያስቸገረበት ሁኔታ ነበር። ማንዳንድ ጓድ በኩል አንዳንዶቹ ለምን እንደውም ዘበኛ ወይ ሟርዲያ ለምን እንወጣለን የሚል አንዳንድ አካባቢ ኃይል መሪው መደረግ አለበት ሲል ውይይት እንክፈትበት የሚል በሰራዊት ውስጥ ሊኖር የማይገባ እና ደግሞ ጠላቶቻችን ላይ በተለይ ኢፒኤልኤፍ እና ኢፒኤልኤፍ ላይ ሊነሳ የማይችል ነገር ነው። እኛ ውስጥ ግን ይሄ ውይይት እየተደረገበት በውይይት ካሸነፉም ሟርዲያ የማይወጣበት ሁኔታ የተፈጠረበት ሁኔታ ነበረ። አንዳንዶቹም ሲጋራ ለማጨስ ሁሉ በእንቅስቃሴ ላይ የሞከሩበት ሁኔታ ነበር። እንዲህ አይነት ትንሽ ጽንፈኛ የሆኑ ደግሞ ሁኔታዎች ተፈጠሩ። ከዚህ ጋር ተያይዞ አሉታዊ ሁኔታዎች የተፈጠሩበት ሁኔታ ነበር። ውስጥ ፓርቲ ዴሞክራሲን ስናነሳ ይሄንንም አሉታዊ ጎኑንም አብሮ ማየት የሚያስፈልግ ይመስለኛል። ከዛ አንዳንድ በሰራዊት ከርማቱ በፊት ደግሞ በሰራዊት አመራር የነበሩ በተለይ የቆዩ ጓዶች ቅሬታ የተሰማቸው ሁኔታ ነበር። በፓርቲው አመራር ቀድም ያልኳችሁ የአንድ ሰው አመራሮች ፈላጭ ቆራጮች ተብለው በአባላት ሲከሰሱና የርማት እርምጃም ሲወስድ የፓርቲው አመራር በወቅቱ የለም የነሱ ጥፋት አይደለም እኛንን የመደብን ብሎ አቋም አልወሰደም እኛን አሳልፎ የሰጠን የሚል በወቅቱ የነበሩ አመራሮች የድሮ አመራሮች የሚል ቅሬታ ነበራቸው። እንግዲህ በዚህ የውስጥ ፓርቲ ዴሞክራሲን ህግና ደንብ ካከበርን እንግዲህ በፓርቲው በኩል ደግሞ የሚሰጠው መልስ ይኖራል። በእነሱ በኩል ግን እነ ሮብ አይነት እነ ጌራ አይነት እንደዚህ አይነት በፊት የነበሩት ማለት ነው እንደ ጅክስ አይነት ቅሬታ ነው። ምናልባት ተገቢ ቅሬታ ሊሆን ይችላል። እና በአጠቃላይ የምንመለከት ሄደት ነው እንግዲህ እንግዲህ ለመከታተል ከዚህ ውጭ ሄዶ ደግሞ በሰራዊት ውስጥ የታየው አይነት ያልኳችሁ ከነዚህ መብቶች ውጭ ሄዶ እነዚህን ነገሮች ለማስፈጸም ሌሎችን ደግሞ በዚህ ዙሪያ ለማምጣት እና ቡድነኝነትን ለማፍጠር የመሞከር ነው። ይሄ እንግዲህ ከባላችን ጋር የሚተያዘ ስለሆነ ያስቸጋሪ ቻሌንጅ ይመስለኛል። ይሄንን ነው እንግዲህ እንዴት አድርጎ ነው ማስታረቅ የሚቻለው የሚል መድረኮችን ተከትሎ ለመስራት የመቻል እሱ ነው ትልቁ ቻሌንጅ። ይሄን ለማድረግ መቻል። በሌላ በኩል ደግሞ አባላት የተለየ ሐሳብ በሚያቀርቡ ላይ የስማት ቆር ወይም ደግሞ ሌሎች ጥላቻዎችን የመንዛት እነዚህ ደግሞ ተገቢ አለመሆናቸው ፓርቲው በህጉና በደንቡ አለ ያን ለማስከበርና እነዚህን ሰዎች አባሎች መብት ለመጠበቅ መቻል አለበት። አባሎቹም ደግሞ ከእንደዚህ አይነት ሁኔታዎች ለመውጣት መቻል አለባቸው ማለት ነው። እሱ አለ። እነዚህ እንግዲህ ደግሞ የሚኖርበት ሁኔታ ይኖራል ማለት ነው። ከዚህ ከዲሞክራሲም ባህላችንና ደረጃችን አንጻር ዝቅተኛነት በተነሳ የሚመጡ ናቸው። ግን መዋቅር ስላለ ያሰራር መፍቴዎች ስላሉ እነዚህን በማክበር እነዚህ ላይ መልስና መፍትሄዎች ለማግኘት የሚቻልበት ሁኔታ ይኖራል ማለት ነው። ለምሳሌ በማጆሪቲ የተወሰነው ውሳኔ የተለዩ ሐሳብ ያላቸው ሰዎች የራሳቸው ሐሳብ ባያሸንፍም ተሸናፊ ቢሆንም የማጆሪቲውን ውሳኔ የማስፈጸም ግዴታ አለባቸው። ይሄ የሐፓስ ይሰራበት የቆየ ነው መሰራትም ያለበት ነው። ለጊዜ ያልወደድነው ነገር ተቀብለን ሐሳባችን ካላሸነፈ መቀጠል ይሄ ነው የድርጅትን ስቴቢሊቲ የሚሰጠው ውህደት የሚሰጠው ይሄ ነው። ይሄ ካልሆነ የለም እኔ ያልኩት እቺን አሁን እንትን ቡን ማይኖሪቲ አንድ ቃል ነበረው ምንድነው አማርኛ ትርጓሜ ውህዳን ውህዳን የለም እኛ ይሄንን ገፍተናል ይሄን ብለናል ሊሳካልን አልቻለም ካሉ ድርጅት አይኖርም ማለት ነው። ስቴቢሊቲ አይኖርም። ስቴቢሊቲ እንዲኖር ካስፈለገ ያኛውም ደግሞ ማጆሪቲውም ለማስተናገድ መቻል አለበት። ማጆሪቲው ሊያስተናግድ ካልቻለ ነው እነዚህ ችግሮች የሚመጡ። ሙሉ መብት ሊሰጥ ይገባል፣ በዛ ሊስተናገዱ ይገባል። ኢህአፓ እንግዲህ ከነዚህ ከውጭ ተጽኖች እና ከባህላዊ ተጽኖች ኮንስትሬንትስ ውጭ ሞክሯል፣ እነዚህን ነገሮች አድርጓል። የተሞከረበት ሁኔታ ነው። በተለይ አሁን ከውጭ የሚወጡ ከውጭ ወደ ውስጥ ወደ ፓርቲ የሚወጡ በተለያዩ ምክንያቶች ወጥተው የነበሩ ቢመጡ እነዚህ መብቶቻቸውን ለማስከበር ሊታገሉ የሚችሉበት መድረክ አለ። ይሄንንም አብረው ደግሞ ሊያስከብሩ የሚችሉበት መድረክ ይኖራል ማለት ነው። እዛ ውስጥ አሁን የኢትዮጵያ የፖለቲካ ሁኔታ ባለበት እንትን አንድ ነገር ለመናገር እፈልጋለሁ። በደረሰበት ደረጃ በፊት ጊዜ በተለይም ከኮሙኒዝም መውደቅ በፊት በነበረው ጊዜ የአንድ ፓርቲ ውስጣዊ ውይይቶች የፓርቲ ውስጣዊ ሁኔታዎች ነበሩ። ዲሲፕሊንም ስለነበረ ከፓርቲው የሚወጡበት ሁኔታ አልነበረም በአመዛኙ ማለቴ ነው። አሁን እንግዲህ ትንሽ የዴሞክራሲም እንቅስቃሴ ስፋት ባለው መልክ በዓለም በመዳረሱም አንዳንድ ፓርቲዎችም ደግሞ በራሳቸው ያው ፓርቲው ለህዝብ የተቋቋመ ስለሆነ ያለውም ልዩነትና የሚወያይበት መድረክ ላይ መውጣት አለበት የሚልም ሀሳብ ስላላቸው ሞር ይደመጣል ይሰማል የፓርቲዎች የውስጥ ልዩነት። አሁን ለምሳሌ ቲፒኤልኤፍን ብትወስዱ ባሸነፈውና በተሸናፊ ወገን የነበሩት ክርክሮች ወደ መጨረሻው አካባቢ ያው ለህዝብ ይፋ የሆኑ የመጡበት ሁኔታና በምን ምክንያት እንደተለያዩ ማን ምን እንዳለ ህዝብ ሊያውቅ የቻለበት ሁኔታ ተፈጥሯል።
ማለት ነው።
እንግዲህ በመዝጊያ ላይ አንድ ነገር ለመናገር የምፈልገው የውስጥ ፓርቲ ዴሞክራሲን በሚመለከት እነዚህ አይነት የሚወስኑትና እክል የሚፈጥሩ ነገሮች በውጭ ተጽዕኖዎች፣ በባህል ተጽዕኖዎች ቢኖሩም በአቋም ደረጃ በኢህአፓም ሆነ በአባላቱ የአባላት መብት መታወቅ መገፋት አለበት የሚል እና ሪኮግናይዝ መደረግ አለበት የሚል ነው። ይሄ ግን በአንጻሩ ቻሌንጆች አሉበት፣ እንቅፋቶች አሉበት። ለዚህ ምሳሌ የምሰጣችሁ እንግዲህ በለሳ የነበራችሁ ሰዎች እንዳላችሁ አላቅም፣ በለሳ ውስጥ የተፈጠረ ሁኔታ ነው። በለሳ ውስጥ የሆነ ሁኔታ ምንድነው? ቀደም እንዳልኳችሁ ሰራዊቱ ፎረም አለው፣ ቅሬታ ያለው ሰው ሊያወጣ ሊያቀርብ ይችላል። ነገር ግን እንደገና ከዚህ መዋቅር ውጭ በመውጣት የተወሰኑ ጓዶች ከፓርቲው መዋቅርና ሪኮግኒሽን ውጭ በመደራጀት ማለት ነው ራሳቸውን በማደራጀት ሌላ አካል የፈጠሩበት ሁኔታ ፈጠሩ። እንግዲህ አንደኛ ስህተቱ የምንድነው? አንደኛ ይሄ ዴሞክራቲክ መብታቸውን ተጠቅመው በዚህ በዴሞክራቲክ እንትን ስብሰባ ይጠራልን ብለው ይሄን ያለን ቅሬታ ብለው ለመከራከር ያልቻሉበት ሁኔታ ነው። በእነሱ በኩል ይሄን ብናደርግ ወይ ልንገደል እንችላለን ወይ ልንታሰር እንችላለን የሚል ምክንያት ሊሰጡ ይችላሉ። ግን መፈተን ነበረባቸው፣ ማድረግ ነበረባቸው ይሄንን። ከዚህ በመነሳት የራሳቸውን ድርጅት ከፈጠሩ በኋላ የአመራር አባሎችን ያሰሩበት ሁኔታ ነበር የተፈጠረው። ኤክስትሪም ኬዝ ነው በበለሳ የታየው። በወቅቱ የነበረውን አመራር ነጓደ ፍስሐን አንተም አለ መሰለኝ እሱ አለ እንደ የበለሳ ያልኩት እንደውም ጎን ያለ አሁን አስታወስኩ። አሁን እሱ እዛ ወይን ሊያደርግ ይችላል። ስነስርዓት ጠፍቶ ከተደራጁ በኋላ አመራር አባሎችን በቁጥጥር አድርገው ከዛ በኋላ ብዙ ዲዛስተር የተፈጠረበት የተወሰኑት ወደ ቲፒኤልኤፍ ገብተው ቲፒኤልኤፍን ያገለገሉበት እና ኢህአዴግ እንዲመሰረት መሰረት የጣሉበት ሁኔታ የተፈጠረበት ነበር። እና ውስጥ ፓርቲ ዴሞክራሲ የተሰጡትን የተፈጠሩትን መዋቅሮች እየተጋፉ ለመፍጠር እና ለመጠቀም እስከተቻለ ድረስ እንደዚህ አይነት ጎጂና በጣም አደገኛ የሆኑ አፍራሽ ነገሮችን ሊከላከል ይችላል። ይሄ ግልጽ ነው። ነገር ግን በደግሞ በዚህ ማማራሩ በአባላት በኩል ደግሞ እነዚህ ሰዎች በተለይ አልተርኔቲቭ ቪው አለን ሐሳባችን አልተደመጠም የሚሉ ሰዎች ሙሉ በሙሉ ኮንፊደንት እንዲሆኑ እምነት እንዲኖራቸው የሚያስችል የመፍጠር ትልቅ ኃላፊነት አለበት። ይሄ ነው። ይሄ ተግባራዊ ካልሆነ ሁልጊዜ ተፈታታኝ ቻሌንጅ ይኖራል ማለት ነው። እና የበለሳው ኬዝ ለኢህአፓ ትልቅ ምሳሌ ሊሆን ይገባል ብዬ አምናለሁ። እንዴት አደገኛ ደረጃ ሊሄድ እንደሚችል ውስጥ ፓርቲ ዴሞክራሲን ወደ ጎን በመተው ከመዋቅር ውጭ የሚሰሩ ስራዎች በጣም አደገኛ ደረጃ ሊደርሱ እንደሚችሉ ምሳሌ ነው እያስባለሁ እሱን በሚመለከት። በአመዛኙ ግን ኢህአፓ ሊያቀርብ የሚችለው የለም፣ ይሄን መዋቅሬን አቅርቤያለሁ፣ ሀሳባችሁን አቅርቡ፣ ተጨባጭ ማስረጃ አለኝ፣ ይኸው ያቀረቡ ሰዎች አሉ፣ ይቀጥላሉ፣ ይታገላሉ፣ የአብዛኛውን የደገፈውን ሀሳብ ይዘው እየሄዱ ናቸው ብሎ ለመናገር የሚችልበትን መድረክ መፍጠር አለበት ማለት ነው። አመሰግናለሁ፣ ጨርሻለሁ። ዘስተልክ
እቺ እስከሚያልቅ ድረስ
ቴስት ለማድረግ እዚህ ላለው ህብረተሰብ ነገራቸው ሶሪ
ደባላቹ እንደገና አሲምባ ባልቶክስ ተከታታዮቻችን አሁን ላንድ ላምስ ደቂቃ እንደ ኮኔክሽኑ መስስ ከመስተካከል ከቤቱም ጥያቄ እንድታቀርቡ ለማድረግ አንድ 5 ደቂቃ ጠብቁን። አስቻለው አቶ ሰውየው መዝሙሮች ክፈቱና ማይክ እንግዲህ ለቃለሁ። አንድ 5 10 ደቂቃ አመሰግናለሁ።